ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
መኢአድና ሰማያዊ ፓርቲ የሰኔ 1997 ሰማዕታት መታሰቢያ ያሉትን ዓመታዊ ዝግጅት አካሂደዋል።
መኢአድ በኩል ችግሩ ከተፈጠረ ጀምሮ በየዓመቱ ይከበራል። በምንም አይነት መንገድ ተቋርጦ አያውቅም እስካሁን።
የነጻነት ጉዞው ሰማዕታት ናቸውና ነጻነቱ እስኪገኝ ድረስ፣ ህዝብ በመረጠው እስኪተዳደር ድረስ የእኛ ጉዳይ አድርገን እንደ ፓርቲ እናስባቸዋለን። የትግሉ አካል መሆናቸውን ለህዝቡም ለአባሎችም ለአመራሮችም እየገለጽን በየዓመቱን እንቀጥላለን።
ውይይት ይዘናል። በሌላ ዝግጅት በኢትዮጵያ የኢንተርኔት በየወቅቱ መከፈትና መዘጋት ያለውን አንድምታ እንዳስሳለን።
ይህ የሚያሳየው እንግዲህ ያው መንግስት አንድ ችግር በተፈጠረ ቁጥር የመገናኛ መንገድን በመዝጋት ነው ችግሩን ማስቆም የምችለው ብሎ ነው የሚያምነው ማለት ነው።
አውሮፕላን አደጋ ያጋጥማል ተብሎ የአውሮፕላን በረራ አይቀርም። በጎ ነገር ነው የሚሰራ ሁሉ አሉታዊ ነገር ሊሰራ ይችላል። ለዛ መንግስት የራሱ በቤት ስራ መስራት አለበት።
መንግስት እንደ መንግስት ኃላፊነት እንደሚሰማው መንግስት ዘላቂ የሆነ መፍትሄ ከመስጠት ይልቅ አቋራጭ መንገዶችን መጠቀም፣ በአቋራጭ መንገዶች መፍትሄ ለመስጠት የሞከረበት አካሄድ እንዳለ ነው የሚያሳየው።
ዓለም ክብረት ዳንኤል ብርሃኔ ስዩም ተሾመ ናቸው አነጋግረናቸዋል።
እነማን ናቸው? በዝግጅቱ ውስጥ ታገኛቸዋላችሁ። የፕሮግራሙ አዘጋጆችና አስተናጋጆቻችሁ
ጽዮን ግርማና
ሰሎሞን አባተንን። ጤና ይስጥልን፣ እንደምን አመሻችሁ።
ጤና ይስጥልን። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
አዲስ አበባ ውስጥ በረጵያ አካባቢ በተለምዶ ቆሼ እየተባለ በሚጠራው ስፍራ ባለፈው መጋቢት በደረሰው የቆሻሻና የአፈር መናድ ምክንያት የሞተው ሰው ቁጥር 115 መሆኑን የከተማው አስተዳደር ዛሬ አስታወቀ። አስተዳደሩ የተጣራ ባለው መረጃ መሰረት 592 የአካባቢው ነዋሪዎች ለተለያዩ ጉዳቶች ተጋልጠዋል። መለስካቸው አመሃ ከአዲስ አበባ ተጨማሪ አለው።
መጋቢት 2009 ዓ.ም በአዲስ አበባ ከተማ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ልዩ ስሙ ቆሼ ተብሎ በሚታወቀው ስፍራ እስከዛሬም ተለይቶ ባልታወቀ ምክንያት በተደረመሰ የቆሻሻ ክምር በደረሰ አደጋ የሞቱ ሰዎች ቁጥር እንዳወዛገበ ነው። በወቅቱ በአደጋው የሞቱትን ሰዎች ብዛት አንዳንዶቹ እስከ 125 ያደረሱት ነበሩ። የኢትዮጵያ መንግስት ባለኝ መረጃ መሰረት 113 ሟቾችን ለይቻለሁ፣ ፍለጋው ግን ይቀጥላል ብሎ ነበር። ዛሬ አዲስ አበባ አስተዳደር በሰጠው ጋዜጣዊ መግለጫ ደግሞ አጣርቻለሁ ባለው መሰረት የሟቾቹ ቁጥር ከፍ ብሏል። የአዲስ አበባ ከተማ ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ አቶ ኤፍሬም ግዛው
በአደጋው 115 ሰዎች ህይወታቸው አልፏል ያረጋገጥነው መረጃ። ስለዚህ 16 የህጋዊ ይዞታ ባለቤቶች፣ 13 የህጋዊ ይዞታ ባለቤት ልጆች ሆኖ ትዳር የመሰረቱ 54 ጋይድ ተከራይ የነበሩ ሰዎች፣ 102 በህገወጥ መንገድ የላስቲክና ጭቃ ቤት ሰርቶ የነበሩ፣ በአጠቃላይ 185 አባወራዎች፣ 407 ቤተሰብ አላቸው። በድምሩ ወደ 592 ሰዎች የአደጋው ተጋላጭ እንደነበሩ መረጃዎቹ ያሳያሉ ማለት ነው።
የችግር ጊዜ ደራሽ መሆኑን ላስመሰከረው እና ላረጋገጠው የኢትዮጵያ ህዝብ መረጃ ለመስጠትና ሪፖርት ለማቅረብ እንዲያስችል የተዘጋጀ መግለጫ ነው የተባለው ይህ አስተዳደሩ ያዘጋጀው ዘገባ ባለፉት 3 ወራት ብቻ ለተጎጂዎች ከተለያዩ አካላት ገንዘብና የተለያዩ ቁሳቁስ እየተሰባሰበ ነው። እስከ ትናንትናው ዕለት ድረስ አስተዳደሩ በከፈተው የድጋፍ ማሰባሰቢያ የባንክ ሂሳብ ማከማቻ ሙዳይ 94,805,936 ብር ከ84 ሳንቲም መሰብሰቡ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ተጨማሪ ዝርዝር በነገው ምሽት ይዞ ይመለሳል መለስካቸው። የሶማሊያና የዩናይትድ ስቴትስ ጦሮች ማዕከላዊ ሶማሊያ ጁባ ክልል ውስጥ የሚገኝ አንድ ወታደራዊ የልምምድ ሰፈር ዛሬ ማለዳ ላይ አወደሙ። የሀገሪቱ ልዩ ኃይሎች በዓለም አቀፍ አጋሮች ድጋፍ የዛሬ ማለዳውን ጥቃት እንዲከፍቱ ማዘዛቸውን ፕሬዚደንት ሞሐመድ አብዱላሂ ፋርማጆ ዛሬ አስታውቀዋል። ሳኮ ከምትባለው ከተማ አቅራቢያ ይገኝ የነበረው የአልሻባብ ቁልፍ የእዝና የአቅርቦቶች ማዕከል መደምሰስ ቡድኑ ሶማሊያ ውስጥ አዳዲስ ጥቃቶችን እንዳይከፍት ያደርገዋል ብለዋል ፕሬዚደንት ፋርማጆ። በጥቃቱ ላይ መሳተፉን የአሜሪካ ጦር ማረጋግጦ እርምጃው የተወሰደው አልሻባብ በቅርቡ በሶማሊያና በአፍሪካ ህብረት ኃይሎች ላይ የፈጸመው ጥቃቶችን ጨምሮ የጣላቸው አደጋዎች አጸፋ መሆኑን ገልጸዋል። በአየር ድብደባው 8 የአልሻባብ ታጣቂዎች መገደላቸውን የጦሩ መግለጫ አመልክቷል። ፈረንሳይ ውስጥ ዛሬ በተካሄደው የፓርላማ ምርጫ የአዲሱ ፕሬዝዳንት ኢማኑኤል ማክሮን አዲስ ፓርቲ አብላጫ መቀመጫ ሳይዝ እንደማይቀር ተገምቷል። መሐልተኛ ነው የሚባለው የማክሮን ሪፐብሊክ ኤን ማርሽ ተራማጅ ሪፐብሊክ ፓርቲ በድጋሚው የምርጫ ዙር ፍጹም አብላጫውን እንዲቆጣጠር ድል ይሰጣዋል በተባለው የዛሬው ምርጫ ወደ 30% ድምጽ ሊያሸንፍ እንደሚችል ከምርጫው በፊት የተካሄዱ የአዝማሚያ ቅኝቶች ጠቁመዋል። የማክሮን ፓርቲ የተመሰረተው ባለፈው አመት ሚያዝያ ውስጥ የዛሬው ወር አካባቢ ላሸነፉበት ፕሬዝዳንታዊ ፉክክር እንደሚሰለፉ ከማሳወቃቸው ጥቂት ቀደም ብሎ ነበር። የተራማጅ ሪፐብሊክ ፓርቲ በዚህ ምርጫ ፓርላማውን መቆጣጠር ሚስዮ ማክሮን በዘመቻቸው ወቅት አከናውናቸው ቻለው ሲሉ ቃል ገቡባቸው ጉዳዮች እንዲያሳኩ ይረዳቸዋል እየተባለ ነው። ወጋት ባቂያ የእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ መንግስት ለመመስረት ከሰሜንን አየርላንዱ የዲሞክራሲያዊ አንድነት ፓርቲ DUP ድጋፍ ማግኘት እንደሚያስፈልጋቸው ተገልጿል። ድርድሮቹ እስካሁን በአውንታዊ ሁኔታ እየተካሄዱ መሆናቸውን DUP አሳውቋል። የእስላማዊ መንግስት ቡድኑ መሪ አቡባክር አልባግዳዲ ትናንት ስለመገደሉ ማረጋገጫም ሆነ ማስተባበያ መስጠት የሚያስችል መረጃ እንደሌላቸው የዩናይትድ ስቴትስ ወታደራዊ ባለስልጣናት ለቪኦኤ አስታውቀዋል። ለዜና የተያዘው ሰዓት አበቃ። ቴክኒሻኑ ኮርኔሊየስ ቴነር በስቱዲዮ አብሮኝ ይገኛል። ለዜናው አብራችሁን ቆዩ እስከ ምሽቱ 4 ሰዓት።
አሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሰኔ 4 2009 ዓ.ም ምሽት ፕሮግራም ነው።
ማህበራዊ ህይወታቸው የሚከብባቸው ግድሞችም አሉ። ለምሳሌ ነበረቻን ውሻ የምትልና ያንሰርና ውሻይቱ ሲደማ በሰውት ከሻለን አዝና ነው የምትለው። በሽቱ ሳሙና ነው በኩራ የሚታጠበው። ወት ቤት ቢባ ብትገባ ያትግቢ ብሎ እንዳባረራት የለም ትፈራለች። ከበስተጀርባ የማን ስለሆነች ይታወቃል። እና ከሰው በላይ በቅምጥል የምታድሎት የምትኖር ውሻ ስለሆነች በአጋጣሚ
የሐዲስ ዓለማየሁ የደብረ ማርቆስ ሐውልት ዝርዝር ዘገባ ይዘናል። እንዲሁም በዋሽንግተን ዲሲ የሙሉ ፎረም አመታዊ ስብሰባ
የወታደሩ መንግስት የማይደግፉ ኃይሎች ነበሩ። እነሱ መንግስቱ ጋር የማመጽ በሌሎች የብሔር ኃይሎች ተወሰደ። ለገና በ2005 ትልቅ ህዝባዊ እንቅስቃሴ ነበረ ያከሸፈ። አምና በአማርኛ ተናጋሪው ሚኖርበት አካባቢ ኦሮምኛ የሚነገርበት አካባቢ እንቅስቃሴ ነበር። ከባድ እንቅስቃሴ ነበር። እንደገና ያም ከሸፈ ይመስላል። እና እንደዚህ የሚሆንበት ምክንያት ምንድን ነው?
ዶክተር ፍጹም አቻም የለህ ከአዘጋጆቹ አንዱ ዝግጅት አለ።
ወደ ቀዳሚው ዘገባችን እናልፋለን። ኢትዮጵያ ውስጥ በ1997 ዓ.ም የተካሄደውን አጠቃላይ ምርጫ ተከትሎ በተነሳው ቀውስ ውስጥ የብዙ ሰው ህይወት እንደጠፋ ይታወሳል። ያንን አጋጣሚ በማስታወስና በወቅቱ በመንግስት አጣቂዎች የተገደሉ ዜጎችን ለመዘከር መላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ ሰሞኑን በመኢአድ ጽህፈት ቤት ውስጥ የተከናወነ ስነ ስርዓት አዘጋጅተው ነበር። ሰለሞን አባተ የተለያዩ አካላትን አነጋግሮ ተከታዩን አዘጋጅቷል።
አቶ ሙሉጌታ አበበ የመላ ኢትዮጵያ አንድነት ድርጅት ምክትል ፕሬዝዳንት፣ እንዲሁም አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር፣ ሁለታችሁም አመሰግናለሁ ለጊዜያችሁ። ባለፈው ሳምንት ውስጥ ሰኔ አንድን ምክንያት በማድረግ የመታሰቢያ ዝግጅት አዘጋጅታችሁ ነበረ። ሁለታችሁ ናችሁ በጋራ በመኢአድ ጽህፈት ቤት ውስጥ ያንን ፕሮግራም ያሰናዳችሁት። ይህንን የመታሰቢያ ዝግጅት የምታዘጋጁት በየአመቱ ነው ወይስ አሁን ለመጀመሪያ ጊዜ ማዘጋጀታችሁ ነው? ከ12 ዓመት በኋላ
በመያድ በኩል ችግሩ ከተፈጠረ ጀምሮ በየአመቱ ይከበራል። በምንም አይነት መንገድ ተቋርጦ አያውቅም። እስካሁን ልዩ የሚያደርገው ያሁኑን ያው ሁለታችን እንደ አንድ ፓርቲ ሆነን በጋራ በምናደርገው ስራና በትብብር በምናደርጋቸው የስራ ሂደቶች ተግባብቶ አብሮ መከበሩ ልዩ የሚያደርገው ሁለቱ ፓርቲዎች እንደ አንድ በአንድ ጽህፈት ቤት በአንድ ሀሳብ በአንድ ፕሮግራም
ማክበራችን ነው እንጂ በመያድ በኩል በየአመቱ የሚደረግ ስለሆነ ተቋርጦም አያውቅም።
እሺ፣ አቶ የሸዋስ?
አዎ፣ ትክክል ነው። አንድ አይነት ነው። እንግዲህ የመያድ ትንሽ ለየት የሚለው የቅንጅቱ አካል ነበረ ስራዊ ከዛ በኋላ ነው የተመሰረተው እና የፕሮፌሰር አስራት ወልደየስ መታሰቢያ፣ የሰኔ አንድ መታሰቢያ፣ አሁን ደግሞ በቅርብ የተገደለው የሰማያዊ ፓርቲ አባል የሳሙኤል አወቀ መታሰቢያ፣ እነዚህ ሁሉ የነጻነት ጉዞው ሰማዕታት ናቸው እና ነጻነቱ እስኪገኝ ድረስ ህዝብ በመረጠው እስኪተዳደር ድረስ የእኛ ጉዳይ አድርገን እንደ ፓርቲ እናስባቸዋለን። የትግሉ አካል መሆናቸውን ለህዝቡም ለአባሎችም ለአመራሮችም እየገለጽን በየአመቱ እንቀጥላለን እና የተለመደ ነው ይሄ እያደረግን ነው ያለን።
ለሁለታችሁም ያሉኝ ጥያቄዎች አሉ። ከዚያ በፊት ግን በዚህ ውይይት ላይ እንዲሳተፉ ከመንግስትም ወገን ከመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ተጠሪዎች ወይም ባለስልጣናት እንዲሳተፉ ጥረት እያደረግኩ ነው ያለሁት። በኢትዮጵያ ሰብአዊ መብቶች ኮሚሽን በኩልም እንደዚሁም በሰብአዊ መብቶች ጉባኤ በኩልም የሚሏቸው ሀሳቦች ካሉ ለማሳተፍ ጥረት እያደረግኩ ነው ያለሁት እና በተቻለና በተገኙ ጊዜ የእነሱንም ሀሳቦች ለማንጸባረቅ ለማሸራሸር ጥረት አድርጋለሁ። እና ወደ እናንተ አሁን ስመለስ፣ ለመሆኑ ለምን ሁለታችሁ ብቻ ሆናችሁ? ለምን ሌሎች አካላትን ለምን ሌሎች ፓርቲዎችን ማሳተፍ አልፈለጋችሁም? ከመንግስትስ በኩል እንዲሳተፉ እንዲገኙ በዚህ ስነ ስርዓት ላይ ሞክራችኋል ወይ ለማድረግ?
በነገራችን ላይ የሁለቱ ፓርቲዎች ቅድም ሙሉጌታ እንደገለጸው ብዙ ስራዎችን አብረን እየሰራን ነው። ትብብር እና ከዚያም የላቀ ደረጃ ላይ ነው ያለ ነው። ሁለቱ ፓርቲዎች የሚባልም አይደለም፣ እንደ አንድ እየሰራን ነው ያለ ነው። ሌሎችን ፓርቲዎችንም ጋብዘናል። የተገኙም አሉ። ቅድም የጠቃቀስካቸው የሰብአዊ መብት ድርጅቶችም ተጠርተዋልም ተገኝተዋልም። የህግ ባለሙያዎች፣ የተለያዩ ድርጅቶች ኃላፊዎች ተገኝተዋል። ለዲፕሎማቲክ ማህበረሰቡ የተገኙ ሰዎች አሉና ሁለቱ ፓርቲዎች እንደ አንድ እየሰሩ ስለሆነ ነው ለየት የሚያደርገው እንጂ ሌሎችም ፓርቲዎች ተጠርተዋል፣ ተጋብዘዋል፣ እየተገኙም ተወካይ የላኩም አሉ።
የሚጨምሩት አለ? አቶ ሙሉጌታ፣
ሀሳቡ እንዳለ ወስደውና መጨመር የምፈልገው ምንድን ነው፣ መያድ በዛን ጊዜ ለጉዳዩም ባለቤት ሆኖ ሰለባ ከሆኑ አባላትና ደጋፊዎች መካከል ሰለባ ከሆኑ ኢትዮጵያውያን አብዛኛው የቅንጅቱ እና ከቅንጅትም የመያድ አባላትና ደጋፊዎች ናቸው። በቅንጅቱ 75% ነበር መያድ መቀመጫ የነበረው በዛን ጊዜ ስንዋሃድም ራሱ ስንቀናጅ። አራቱ ፓርቲዎች ወደ ቅንጅት ሲመጡ መያድ 75% ያክል ድምፅ ስለነበረው ነበር ክቡር ኢንጂነር አብሻውልም ፕሬዚደንት ለመሆን የበቁት በቅንጅቱ ጊዜ። ከዚህ አንጻር መያድ የሚያተኩርባቸው ተጎጂ የነበሩት የመያድ ደጋፊና የመያድ አባላት ነበሩ አብዛኛዎቹ። እና መያድ በጥቅሉ የጉዳዩ ባለቤት ነው እና ፕሮፌሰር አስራትን መታሰቢያና የሰኔ አንዱን የዘጠና ሰባት ሰማዕታት መታሰቢያ አሳልፈ ነው የማናውቀው። ከዚህ አንጻር ነው
እንግዲህ የ1997ቱን ምርጫ ተከትሎ የተፈጠረው የጸጥታ ሁኔታ ቀውሱ፣ ግጭቱ ብዙ ጉዳት ማስከተሉ ይታወቃል። በቀጥታ በግለሰቦች ሕይወት ንብረት፣ በስሜታቸው ላይ ብቻ ሳይሆን በሀገሪቱ አጠቃላይ ገጽታ፣ የዲሞክራሲ ሂደት፣ የምርጫ ታሪክ ላይ ሁሉ ብዙ ተጽዕኖ ጫና አሳድሯል፣ በስነ ልቦናም በአካልም። እና ያን ጊዜ ያንን ሁኔታ መንግስት ሲገልጽ የሁከት ሁኔታ ተፈጥሮ እንደነበረ፣ መንግስትም ከአቅም በላይ የሆነ ወይም ደግሞ ተመጣጣኝ ያልሆነ ኃይል አለመጠቀሙን፣ የህዝብን ጸጥታ፣ የሀገርን ደህንነት ጉዳይ፣ የህዝብን ንብረት ለመጠበቅ ሲል የወሰደው እርምጃ እንደነበረ ነው ሲገልጽ የነበረው። እና እናንተ ሁኔታውን ስትገመግሙት፣ መንግስት ያቋቋመው ኮሚቴም አውጥቶት የነበረውን ሪፖርት ስትገመግሙት እና ባለፉት 12 ዓመታት ያለውን ሁኔታ ስትመለከቱ ያን ጊዜ የነበረው የመንግስት አቋም አሁን ካላችሁበት ሁኔታ ምን ይመስላል? የተለየ ሀሳብ ነው እናንተ ያላችሁ? መንግስት ያን ጊዜ ትክክል ነበረ? ምን ትላላችሁ?
እንግዲህ በመታሰቢያ ፕሮግራሙም ላይ ተደጋጋሚ ሲነሳ የነበረው ዋናው የሞቱ ሰዎችን እያነሱ ማልቀስ ምናምን ሳይሆን ጉዳዩን ማስቀጠል ነው። በምርጫ ስርዓት የመቀየር ህልም የነበራቸው ወጣቶች ናቸው በዚያን ጊዜ የሞቱት እና አሁንም በምርጫ ስርዓት መቀየር አልተቻለም የሚለውን ነጥብ ትናንትናም በዚህ በመታሰቢያ ላይ ሲነሳ የነበረው አንዱ በምርጫ ስርዓት የመቀየርን ሂደት እስካሁን ድረስ ኢትዮጵያ አልሄደችበትም። ይሄ ስርዓትም በምርጫ በዳኛው በራሱ ዳኛ እንደሚሸነፍ ሲያውቀው ነው ወደ ግድያ የገባው። ድንግጦ ወደ ግድያ የገባው በራሱ ዳኛ በራሱ ምርጫ ቦርድ፣ ምንም እንኳን አሁንም ወደ 100% የሄደበት ቢሆንም ከዛን ጊዜ በኋላ ስርዓቱ ይብን የባሰ ወደኋላ የሄደበትን ያየ ነው። ከዛ በተጨማሪ ደግሞ አሁንም ግድያ ቀጥሏል። 97 እንግዲህ እስካሁን ድረስ 11 12 አመት ሆኗል። በመሃል በግብርና ሀገር በተለያዩ ክልሎች በአዲስ አበባ አሁን እስከ 2008 ድረስ ግድያ ቀጥሏል። ይሄ ሁሉ የሆነው ተጠያቂነት ስለሌለ ነው። ማንንም ግደሉ ብሎ ያዘዘ ባለስልጣን ተጠያቂ አልሆነም እስካሁን ድረስ እሚል ግምገማ አድርገናል። የሚያስደንቀው ነገር በእለቱም የተነሳው 547 ወረዳዎች 547 የተወካዮች ምክር ቤት የህዝብ ወኪል ነን የሚሉ ሰዎች አሉ። የአንድም ወረዳ ተወካይ ለውርርድ እኔ ወረዳ ላይ ሰው ሙቷል ብሎ አስፈጻሚውን አካል አልጠየቀም። ስለዚህ ይሄ ምርጫ የሚባለው ነገር እስካሁን ድረስ ያለው ፌክ እንደሆነ፣ አንድም ለህዝብ የሚቆረቆር እንደሌለ፣ አንድም የህዝብ ተወካይ እንደሌለ ያረጋገጥንባቸው ናቸው እነዚህ ግድያዎችና ህዝባዊ መንግስት ዲሞክራሲያዊ መንግስት እስኪመጣ ድረስ የነዚህን ለእኛ ነጻነት ሲሉ የሞቱ እህት ወንድሞቻችንን አላማ ይዘን እንቀጥላለን የሚል መንፈስ ነው የነበረው። ሙሉጌታ ይጨምርበት።
እሺ፣ ወደ እሳቸው ከመሄዴ በፊት ግን አንድ ከተናገሩት የማነሳው ጥያቄ አለኝ። ለመከታተል ያህል በእነዚህ 547 ወረዳዎች የተመረጡ የህዝብ ተወካዮች አንድም የህዝብ ተወካይ የለም ብለውኛል እና የፓርላማውን ህጋዊነት ወይም የፓርላማውን ህዝባዊነት ጥያቄ ውስጥ ያስገባሉ ማለት ነው? እርሶ ፓርላማው ተቀባይነት የሌለው ፓርላማ ነው የሚል እምነት አለዎት?
አዎ፣ የውሸት ነው። ተግባሩ ነው እኮ የሚናገረው።
ውይይቱ በመጪ ዝግጅቶች ይቀጥላል።
አሁን ወደ ተከታዩ ዝግጅት እንዝለቅ።
በኢትዮጵያ በተደጋጋሚ የሚከሰተው የኢንተርኔት መዘጋትና መከፈት ማህበራዊና ፖለቲካዊ መስተጋብሮችን እያስተጓጎለና እያሰናከለ እንደሆነ ይሰማል። ሲሆን ይህንን ጉዳይ በተመለከተ አንቺ ያነጋግርሻቸው ሰዎች ነበሩ በዚህ ሰሞን። እነማን ናቸው? ምንስ ተነጋግራቸው?
አዎ ሰለሞን፣ የኢንተርኔት መቋረጥ በነበረበት ባለፈው ሳምንት ውስጥ በኒውዮርክ ዩኒቨርሲቲ ሪሰርች ፌሎ የሆነውና ከዚህ በፊት በአምቦ ዩኒቨርሲቲ የህግ ትምህርት ክፍል መምህር የነበረው እንደዚሁም ደግሞ የዞን 9 የኢንተርኔት አምደኛ የሆነው ዘላለም ክብረትን በተጨማሪም በአሁኑ ሰዓት በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር የሆነውና የኢንተርኔት አምደኛ ስዩም ተሾመን ሁለቱን አነጋግሬያቸው ነበረ። ኢንተርኔት መቋረጡ ያለውን አንደምታ ገልጸው ነበረ። በተጨማሪም አሁን የኢንተርኔት አምደኛ የሆነውን የሆርን አፌርስ አዘጋጅ ዳንኤል ብርሃንን ጨምሬ ከሶስቱ ጋር ውይይት አድርጌያለሁ። ይሄ ምን አንደምታ አለው ኢንተርኔት መከፈትና መዘጋት በሚል መነሻ ነበር ጥያቄ የቀረብኩላቸው። ዘላለም ክብረት ነው የሚጀምረው፣ ወደዛው እንለፍ።
እሺ፣ አመሰግናለሁ። እንዳልሽው በዚህ አመት በተለይ ባለፉት 12 ወራት ውስጥ 4 ጊዜ ነው የተዘጋው። የጎግል የፕሮዳክት ዳታ ትራፊክ እንደሚያመላክተው ከሆነ ሐምሌ 2008 ላይ ተዘግቶ ነበር። ኦገስት 2008 ላይ በድጋሚ ተዘግቶ ነበር። ስቴት ኦፍ ኢመርጀንሲ በታወጀ ሰዓትም ተዘግቶ ነበር፣ ጥቅምት ላይ 2009። አሁን ደግሞ ለአራተኛ ጊዜ ነው የተዘጋው። ይሄኛው ልዩ የሚያደርገው ሳምንት ለሚሆን ጊዜ ሙሉ ለሙሉ በሚባል ደረጃ በተለይ መጀመሪያ ስናምሽ ቀናት መዘጋቱ ነው። ይህ የሚያሳየው እንግዲህ ያው መንግስት አንድ ችግር በተፈጠረ ቁጥር የመገናኛ መንገድን በመዝጋት ነው ችግሩን ማስቆም የምችለው ብሎ ነው የሚያምነው ማለት ነው። ይሄ ለዜጎች ማቀው እኔ ነኝ ጥሩ፣ ይህም ቢያነቡ ጥሩ ነው፣ ይህም ባያዩ መጥፎ ነው እያለ ሶሻል ሚዲያን ኢንተርኔትን በጠላትነት ፈርጆ ዜጎችን ወክሎ የተቀመጠ አካል አይመስልም። ይህን እኔ የማቀው የሚል አይነት አንድምታ ነው የሚሰጠኝ። ከዛ ባለፈ ግን በዋናነት ኢትዮጵያ ብዙ ዓለም አቀፍ ህጎች አካል ነች። አሁንም የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል ከ2017 ጀምሮ አባል ሆናለች። ከ2009 በፈረንጆቹ አቆጣጠር ጀምሮ ላለፉት ኦልሞስት 10 ዓመታት የተባበሩት መንግስታት በጀነራል አሴምብሊው እና በሂውማን ራይትስ ካውንስሉ የተለያዩ ሪዞሉሽኖች ኢንተርኔት የመጠቀም መብት እንደ ሌሎች መብቶች መታየት አለበት፣ በርካሽ ዋጋ ወይም አፎርደብል በሆነ ሁኔታና በቀጣይነት ስትረስ እያደረገ ኮንቲኒስሊ በምንም ሁኔታ ፖለቲካል አንሬስትም ኖረ በምንም ሁኔታ ኢንተርኔት ሙሉ ለሙሉ መዘጋት የለበትም የሚል ግልጽ የሆኑ ሪዞሉሽኖችን በተደጋጋሚ አወጥተው ብዙ ሀገራት ኢንዶርስ ያደረጉት ኢትዮጵያም እንደ ዩናይትድ ኔሽንስ ጀነራል አሴምብሊ አባልነቷ አባል ሁና ይህን ነገር ስታጸድቅ ከርማ አሁን እንደገና እንዲህ ሲዘጉት ለምንም አይነት ህግ የማይጨነቁ የሚፈርሙት የሚስማሟቸውን ስምምነቶች ዓለም አቀፍ ስምምነቶችም ደንታም የማይሰጣቸውም እንደ ስርዓት ማለት ነው መንግስት ብዬ የማስበው ሰው እኔ የማስበው እንግዲህ ያው መንግስት ስልጣኔን ይጎዳል እኔ የፈለግኩትን ነገር ማግኘት አልችልም ብሎ ካሰበ ዜጎች ላይ ምንም አይነት ዳይምጣ ምንም ችግር የለበትም ለመዝጋት። እንደዛ ነው ያን እንድታ ነው የሚሰለኝ።
ዳንኤል እንግዲህ ባለፈው ዘላለምና ስዩም ኢንተርኔት ሲዘጋ የሰጡት አስተያየት ነበረ፣ ተሳታፊያችን ነበሩ የውይይቱ። ዛሬ ዳንኤል አንተን የጨመርንህና አሁን ኢንተርኔት ተከፍቷል፣ መንግስት ደግሞ ይሄንን ኢንተርኔት የዘጋው ለብሔራዊ ፈተና ተፈታኞች ጥቅም መሆኑን ገልጿልና አሁን ምንድን ነው አስተያየት ያለህ?
አመሰግናለሁ ተጋብሽን ሲሆን ምንድን ነው አሁን መጀመሪያ መስተር ያለበት ነገር ፕሪዲክታብሊቲ ተገማችነት መኖር አለበት በአንድ የመንግስት አሰራር ውስጥ። ስለዚህ እንደው አሳማኝ ምክንያት የግድ አስገዳጅ ነገር ቢኖር እንኳን ያ ነገር ድንገት አይደለም የተፈጠረው፣ ከቀናት ከሳምንታት ከወራት ሲያቃሉ የፈተና እንደሚኖር ስለዚህ አስቀድመው መናገር ወይ መግለጽ ማለት የሚታወቅ የሚገመት ፕሪዲክተብል የሆነ አሰራር ምን አለበት ለማንኛውም የመንግስት አሰራር ላይ እዛ ጋር መጀመሪያ ችግሩ የሚጀምረው። ሲቀጥል የፈተና ስርቆትን ለመከላከል ተመራጩ የተሻለው አማራጭ ይሄ ነው ወይ አጠያቂ ነው። ለምሳሌ መንገድ ላይ ዘረፋ ያጋጥማል ተብሎ ዋና መንገዶች አይዘጉም ወይም አውሮፕላን አደጋ ያጋጥማል ተብሎ የአውሮፕላን በረራ አይቀርም። ልክ እንደዛው ይሄም አንድ የመገናኛ አውታር ነው። በጎ ነገር ለሚሰራው ሁሉ አሉታዊ ነገር ሊሰራ ይችላል። ለዛ መንግስት የራሱ ለቤት ስራ መስራት አለበት ወይ ተማሪዎችን ንቃት ማስጨበጥ ይሁን ወይ ፈተና እንዳይሰረቅ በቃ ማጠናከር ይሁን ዋቴቨር እንጂ መዝጋት እንዳልጣጫ ራሱ መታየት የለበት ማለት ሌሎችን አማራጮች ቢያንስ አሟጠሽ መጨረሻ ምትይበት መሆን አለበት ብዬ ነው መወስደው። ከዛ ሌላ እዚህ ጋር በተያያዘ ከመንግስት ሰዎች ጋር እና አጋጣሚ አሁን ኢንፎርሜሽን ኮሚኒኬሽን ሚኒስተር ኢንተርቪው አድርጌያቸው ነበረው። በዚህ በተዘጋበት ጊዜ እኛ ኢንተርኔትን ወይ ደግሞ መገናኛ ቴሌኮምን እንደ ቅንጦት አይደለም እናየው እንደ መሰረታዊ አስፈላጊ ኢንፍራስትራክቸር ነው የምንቆጥረው አይደለም። ያው ብዙ ጊዜ መንግስት ሰዎችም ይህንን ያንጸባርቁት ያ ከሆነ ድንገት ተነስቶ መንግስት አስር ቀን ሲዘጋው ብዙ ነገር ነው የሚያበላሸው እንደ ቅንጦት ቆጥሮት ነው ምትዩ። መልሰው ደግሞ እንደገና ፖሊሲ ይዞታቸው የለም ይሄ መሰረታዊ ነገር ነው ጋም ገጠር እንዲዳረስ ስለምንፈልግ መንግስት ራሱ ነው ይህን ማስተዳደር ያለበት ይባላል። እኔ እዚህ ጋር ራሱ መሰረታዊ ግጭት ሲተካ ነው ይታየኛል። ስለዚህ መንግስት ቴሌኮምን እንደ ቅንጦት ነው የሚቆጥረው ወይስ እንደ መሰረታዊ ነው የሚቆጥረው? እንደ መሰረታዊ የሚቆጥረው ደግሞ ከሆነ ድንገት ተነስቶ አስር ቀን ሊዘጋው አይችልም። ስለዚህ እዚህ ጋር የፖሊስ አቋሙም ማጣጣም ማጥራት ያለበት መስኛል።
ዳንኤል አመሰግናለሁ። ከሞላ ጎደል ያነሳው ሐሳብ ምን ነገሩ ላይ ትኩረት አድርጋለና እስቲ ሲዩም አስቀድሞስ ቢገለጽ ለእንደዚህ አይነት ጉዳይ ኢንተርኔትን መዝጋት ተገቢ ነው ወይ የሚለው ላይ ሐሳብ ስጥ።
በመጀመሪያ ማለት በአጠቃላይ በዚህ በመዝጋቱ ጉዳይ ጋር ተያይዞ አንድ መጨመር የምፈልገው ነገር በጠቅላላው የኛን መንግስት ባህሪ ነው በደንብ የሚያሳየው። አሁን ከፈተና ጋር በተያያዘ ብቻ ሳይሆን ካለፈው አመት ጀምሮ አመትና ሁከት ተነሳባቸው ቦታዎች ሁሉ የኢንተርኔት አገልግሎት እነዛን ቦታዎች ብቻ በመለየት ሲቋረጥ ነበር። ለምሳሌ እኔ ያለሁበት አካባቢ በጣም ለረጅም ጊዜ የኢንተርኔት አገልግሎት እንኳን ቢኖር ማህበራዊ ሚዲያዎችን እንዳንጠቀም ታግደን ቆየንበት ነገር ነው የሚያሳየው። እና ይሄ በራሱ አንድ የሚያሳየው ነገር ምንድን ነው? እንደ ማንኛውም አምባገነን እንደሆነ መንግስት የእኛም መንግስት የመረጃ አቅርቦት ሰዓቱ ሙሉ ለሙሉ የመቆጣጠር ይሄ የኢንፎርሜሽን ሞኖፖሊ በበላይነት የመቆጣጠር ፍላጎቱን ነው በግልጽ የሚያሳየው የኢንተርኔት መዘጋቱ። ይሄ ካለፈው አመት ጀምሮ ካየነው አንጻር ስንመለከተው ማለት ነው። ሁለተኛ ከዚህ ከፈተና መቋረጡ ጋር በተያያዘ አንድ የሚያሳየው ነገር ምንድን ነው? የተማሪዎቻችን የወደፊት የትምህርት እድል በሚወስን ጉዳይ ላይ ለሀገሪቱ የትምህርት ጥራት ላይ ከፍተኛ ተጽዕኖ በሚፈጥር ጉዳይ ላይ መንግስት እንደ መንግስት ኃላፊነት በሚሰማው መንግስት ዘላቂ የሆነ መፍትሄ ከመስጠት ይልቅ አቋራጭ መንገዶችን መጠቀም በአቋራጭ መንገዶች መፍትሄ ለመስጠት የሞከረበት አካሄድ እንዳለ ነው የሚያሳየው። ቅድም እንዳልሽው ቀድሞ መንግስት ይህን ነገር አሳውቆ ቢሆን ምን ለውጥ ይመጣል? እሱ ምንም ሊለውጠው የሚችለው ነገር የለም። ምክንያቱም የፈተናው መውጣት የሚያሳየው በመንግስት ስራና አሰራር ላይ ያለውን ክፍተት ነው። ይሄ ወቅታዊ ፖለቲካዊ ጉዳይ አይደለም። ይሄ ቀላል ጉዳይ አይደለም። ይሄ የሀገራችን አጠቃላይ ማህበራዊ ቀውስ ሊያስከትል የሚችል የወደፊት የወጣቶች የትምህርት እድል የሚወስን የትምህርት ጥራትን ላይ ከፍተኛ ተጽዕኖ የሚፈጥር ጉዳይ እንደመሆኑ ይህንን በዚህ በመንግስት ስራና አሰራር ውስጥ የተፈጠረ ችግር እንደመሆኑ መንግስት ይህን ጉዳይ ለይቶ ማስተካከል ነበረበት ነው። ሆኖም ግን መንግስት የወሰደው ምንድን ነው? እንግዲህ ያው ኢንተርኔት አቅርቦት ሙሉ ለሙሉ ማቋረጥ ነው። አንድ እዚህ ጋር መታየት ያለብን ነገር በኢንተርኔት አቅርቦቱ ራሱ በዓለም አቀፍ ደረጃ ቢታይ ከ180 ሀገሮች 173ኛ ደረጃ ነው ኢትዮጵያ ያለችው። የኢንተርኔት አቅርቦት ተጠቃሚ የሆነው ማህበረሰብ እኮ በአጠቃላይ ቢታይ ራሱ 2% አይሞላም። እና ይሄ በሆነበት የአገልግሎት ዋጋው የኢንተርኔት የምንከፍለው ዋጋ እጅግ በዓለም በጣም ውድ ከሚባሉት አንዱ ነው። አቅርቦቱ ደግሞ በዓለም የመጨረሻው ዝቅተኛ ነው። እንደገና ደግሞ ስትመጪ የኢንተርኔትን ቁጥጥሩ አሁን በዚህ ኢንተርኔት በመዝጋት ባለፉት ሁለት ዓመታት እንዳየነው ኢንተርኔት በማቋረጥ ረገድ የመንግስት ቁጥጥር ከዓለም ደግሞ የመጨረሻው ከፍተኛ እንደሆነ ነው የሚያሳየን። እና ይሄ በቃ መንግስት የመረጃ አቅርቦት ስርዓቱ ሙሉ ለሙሉ የመቆጣጠር ካለው ፍላጎት የመለጨ ነው ነው። ሁለተኛ ይህን አቋራጭ መፍትሄ ስንወስድ በራሱ ኢንተርኔት አገልግሎትን እንደ መሰረታዊ መብት ለምሳሌ እንደ ኖሮ ያሉ ሀገሮች እንደ መሰረታዊ መብት ነው እንትን የሚሉት እኛ አንደኛ ከአቅርቦት ራሱ የለንም፣ ሁለተኛ ከዋጋ ከፍተኛ ነው የምንከፍለው፣ ሶስተኛ መንግስት ይህን ነገር እየተከታተለ ነው የሚያቋርጠው። መንግስት የራሱ ስራና አሰራር ችግሮች እዛ ውስጥ የሚታዩ ችግሮችን ከመቅረፍ ይልቅ የእኛን መብትና ተጠቃሚነትን ማቋረጥ የእኛን መብት በሚጥስ መልኩ ማቋረጥ እና በዛ መልክ የሚያደርገው ነገር ነው በግልጽ የሚያሳየው ብዬ ነው።
እንግዲህ ይሄ ዜና መውጣት ከጀመረ ጊዜ ጀምሮ እኛም ዌብሳይታችን ላይ ስንለቀው አንዳንድ ሰዎች አስተያየት ይሰጣሉ። የኢንተርኔት መቋረጡን የሚደግፉ አሉ። ለምሳሌ በሶሻል ሚዲያ ላይ ያተረፍነው ነገር የለም፣ ኢንተርኔት መዘጋቱ ጠቅሞናል። አንዳንዶቹ እንደውም በቃ ወሬ አጣችሁ አይደል የሚል ማስተያየት ይሰጣሉ። እና እንደዚህም የሚሉ ወገኖች አሉ። ለአንድ ማህበረሰብ ኢንተርኔት መቋረጡ ተገቢ አይደለም ብላችሁ አሳስቧችሁ አስተያየት የምትሰጡበት ምክንያት ምንድን ነው? ዘላለም ወደ አንተ ልምጣ።
ምንም አያለው እንደዛ የሚሉ ሰዎች ምንድን ነው ቢዘጋ ለትንሽ ቀና ተማሪ ቢፈተኑበት ደግሞ ኢንተርኔት ያና ክል ወሳኝ ነው። ሰዎች ያው በግል ስለ እኔ መብት እየተናገሩ ነው። አንተ ኢንተርኔት ባትጠቀም ምን ችግር አለው እንደማለት ስለሌላ ሰው መብት መወሰን ልክ አይደለም እያስባለሁ መጀመሪያ። ሁለተኛ ምንድን ነው እንደ ሀገር የመንግስት ፕሮፓጋንዳ ሊትራል እንደዚ አይነት እንትኖች ተፈጥሯል። እኛ እያደረግን ያለ ነው ለመልካም ነገር ነው፣ ተማሪዎቻችን ጥሩ ውጤት እንዲያመጡ፣ ተማሪዎቻችን እንዳይረበሹ ነው የሚለው የመንግስት ፕሮፓጋንዳ እንዴት እንደሰራ ሶሳይቲም እንዴት እንደሚቀረጽ ጥሩ ማሳያ ነው የሚመስለኝ። ሰዎች መብታችሁን ተነጥቃችኋል ሲባሉ እሰይ እንኳን ነጠቀኝ ማለት ኤጤን አይመስልሽም፣ ግን ፕሮፓጋንዳ እንደዛ ነው የሚሰራው ሊትራሊ ማለት ነው። ለዛ ነው ቅድም አባታዊነት መንግስት ለዜጎች ሲሰማስ የሚል ይሄ በጣም ባህሪ ያለው በጣም መጥፎ የሆነ አምባገነን ባህሪ ነው። ዜጎችም ይታለላሉ። ልክ አሁን እንደምትነግሪኝ እኔም በጣም እያየው ነበረ፣ ቢዘጋስ ምን ችግር አለው የሚል አይነት ማለት ነው። ያው መንግስት ለረጅም አመታት የሰራው ፕሮፓጋንዳ ነው። ለሰላማችሁ ሲባል መብታችሁን ትሰጡኛላችሁ የሚል፣ ለደህንነታችሁ ሲባል የእናንተ መብት እቀማለሁ የሚል ሰውን አሳምኖታል ጥሩ እያለ ማለት ነው። ይሄ ደግሞ ኢን ዘ ሎንግ ራንም በዩ አሁንም ቢሆን በጣም በጣም ለሀገሪቱም መጥፎ ነው፣ ሰብአዊ መብት ለሚባለውም ነገር በጣም ጠንቅ ነው የሚመስል።
ዳንኤል እዚህ ላይ የምትሰጠው አስተያየት አለህ? ምክንያቱም አንተን አይሃለው ሶሻል ሚዲያ ላይ ከተለያዩ ሰዎች ጋር በተለያየ ሀሳብ ውይይት ስታደርግና ስትመላለስ አያለሁኝ እና እንደዚህ አይነት አስተያየት የሚሰጡ ሰዎች አሉ። እሱ ላይ የምትለዋለ
እንግዲህ አሁን አንድ የመንግስት ውሳኔ በሁለት መልኩ ነው የምንገመግመው። መጀመሪያ ውሳኔው የተሰጠበት ሂደት ወይም ውሳኔ ተግባር የተደረገበት ሂደት ፕሮሰሱ ፕሮሲጀራል ቫሊዲቲ ሊኖር ይገባል። ሂደቱ ትክክል ነው ወይ ማለት ግልጽ ነው ወይ ተገማች ነው ወይ በግልጽ ተቋቋሙ አሰራሩ ተከትሎ ነው የተሰራው ወይ ተርፈ እነዚህ እናያለን። ሁለተኛ ደግሞ ራሱ ውሳኔዎች አስፈላጊ ነው ወይ ተገቢ ነው ወይም ብለው እናያለን። አሁን አማራጭ አልነበረም። ፈተናውን ለማካሄድ ኢንተርኔት መዝጋት የግድ አስፈላጊ ነበር ቢባል እንኳን ያ ራሱ አጠያቂ የሆነ ነጥብ ነው። ቢባል እንኳን ይሄ ነገር የተወሰነበትና ተግባራዊ ይደረግበት ሂደት ግልጽነትም ተገማችነትም ይጎድለዋል። ምክንያቱም የግድ አስፈላጊ የሆነ ነገር ሊደረግ እንኳን ቢሆን ሰዎች ለዚህ እንዲዘጋጁ፣ ምክንያቱም በኢንተርኔት ስራ የሚሰሩ ሰዎች አሉ፣ የተለያየ መልክ የሚለዋወጡ አሉ፣ ማመልከቻ ለማስገባት የመጨረሻ ቀናቸው የሆኑ ሰዎች ድንገት ኢንተርኔት ዘግቶ ሲቸገሩ ነበረ። በመጀመሪያ ሁለት ሶስት ቀናት በተለይ ትርምስ ነው የነበረው። ስለዚህ ሁለቱን ገጽታ ነው ማየት ያለብን። እንደ የግድ አስፈላጊ ነበር ለተማሪዎች ሲባል የግድ መዘጋት ነበረበት፣ በቃ እንኳን ተዘጋ የሚል ሰው ራሱ እንኳን ያ ውሳኔ የተወሰነበት ሂደትና ተገባ ደረግበት ሁኔታ ላይ ስቲል ግምገማ መስጠት አለበት። ስለዚህ ሁለቱም ነው መጥቦችን ቅድም ማለት የፈለግኩት። ከዚህ ሌላ ምንድነው እኛ ሀገር ያለው ችግር ስለመብት ያለን ግንዛቤ አናሳ ነው፣ በጣም ዝቅተኛ ነው። ስለዚህ ሶሻል ሚዲያ ቀርቶ ሌላም ነገሮች ማንኛውም መሰረታዊ ነገር ማለት የአንድ ሰው መብት ስለሆነ የግለሰብ መብት ስለሆነ መከበር ይገባዋል የሚል በግለሰብ መብት ላይ ያለን እምነት ጥንካሬ ያለው መሰረት የያዘ አይደለም። ስለዚህ ሁሉ ጊዜ እኛ አንድ ነገር የምንፈልገው ወይም የምንወደው ከሆነ ለሁሉም ሰው ቢደረግ እንደግፋለን። እኛ ደስ የማይለን ነገር ደግሞ ከሆነ ሌላውም ሰው ባያገኘው ችግር የለብን። ሶሻል ሚዲያ ላይም እንደዛ ነው። ስለ ሶሻል ሚዲያ ጥሩ አመለካከት የሌላቸው ሰዎች እኔ ባልወደውም፣ ግን ሶሻል ሚዲያን ዳንኤል ይፈልገዋል ወይ ደግሞ ዳንኤልም ይፈልገዋል፣ ስለዚህ መጠቀም መብቱ ነው መከበር አለበት ብለው አያስቡም። ወደዛ ሳሳ ደረጃ አልደረሰም። ይሄ በሶሻል ሚዲያ ብቻ ሳይሆን በሌላው በፕሬስም፣ በፍርድ ሂደትም፣ በህግ ሂደትም በማንኛውም የምናየው ነው። ስለዚህ በግለሰብ መብት ላይ ያለን አመለካከት መሰረት የያዘ ስላልሆነ ሰውን ሶሻል ሚዲያ መጥፎ ነው መጥፎ ነች በማውራት ብቻ እንደዚህ አይነት እገዳዎች የሚደግፍ አሳሰብ እንዲይዝ ማድረግ ለፕሮፓጋንዳ ተጋላጭ ነው ባጭሩ።
ስዩም፣ እዚህ ላይ የምትጨምረው ነገር አለ?
በመጀመሪያ ነገር እኔ ስለ ሌላው ሰው መብት ከመጠየቄና ያንን መሰረት አድርጌ ጥያቄ ከማቅረቤ በፊት እኔ ራሴን መብት ነው በዋናነት ስለ ራሴን መብት ነው ስለ ራሴ ነጻነት ነው መከራከር የምፈልገው መወክሎም ራሴን ነው። እና በዚህ ረገድ ስትመለከችው ኢንተርኔቱን መጠቀሙ ማህበራዊ ሚዲያዎችን መጠቀሙ የእኔ ሀሳብን በነጻነት የመግለጽ መብቴ ነው። በኢንተርኔት አማካኝነት የራሴን ስራዎች መስራት ከዛም አልፎ በዋናነት ከማህበራዊ ሚዲያዎች ጋር በተያያዘ ሀሳብና አመለካከት በነጻነት የሚገልጽበት መድረክ ነው ለእኔ። እና ይሄ ነገር መዘጋቱ አግባብ ነው የሚለው ሀሳብ የአንተ መብት መጣሱ የአንተ ሀሳብ በነጻነት እንዳትገልጽ መደረጉ አግባብ ነው ከማለት ጋር አያይዤ ነው የምመለከተው። ከዚህ በተጨማሪ የኢንተርኔት አገልግሎቱ ሲቋረጥ በተለይ የመጀመሪያ ቀናት ላይ እኮ ለምሳሌ ባንክ አገልግሎት የማናገኝበት ደረጃ ላይ ደርሰን ነበር። ከፍተኛ ሰልፍ ነበር። እኔ በግሌ ረጅም ጊዜ ቆሜ አቋርጬ ሄጄ ወደ ስራ ተመልሼ እንደገና ሄጄ ነው ገንዘብ ማውጣት የቻልኩት። እና ከመንግስትና የግል ተቋማት የአገልግሎት አሰጣጥ ረገድ ራሱ የተፈጠረው ክፍተት በራሱ እኮ አንድ ጉዳት ነው ከመዘጋቱ ጋር በተያያዘ ማለት ነው። ዋናው ግን ሊሰመርበት የሚገባው ነገር አሁን ይሄ ከፈተናው ጋር በተያያዘ ኢንተርኔቱን ማቋረጥ ችግሩን በዘላቂነት ይፈተዋል ወይ ነው። ከተቋማት አገልግሎት አሰጣጥ ጋር በተያያዘ ያለው ችግር አንድ ነገር ነው። ከእኔ የግል መብት ጋር ሀሳቢ በነጻ የመግለጽ መብት የተያያዘ ሌላ ነገር ነው። እሱ እንዳለ ሆነው ይሄ ችግር እኮ ሀገራዊ እኮ የሀገር ጉዳይ እኮ ነው። የወጣቶቻችን የወደፊት የትምህርት እድልን የሚመለከት ነው። የሀገሪቱ የትምህርት ጥራት የሚመለከት ነው። መንግስት የወሰደው እርምጃ ችግሩን በዘላቂነት ይቀርፋል ወይ ብለን ስንል አይቀርፍም ነው። ያ ደግሞ ምንድን ነው የኢንተርኔት አገልግሎት መዚህ ሀገር መስጠት ከተጀመረ እኮ ሁለት አስርት ዓመታት አልፈዋል። አጠቃላይ ሀገር
ፈተናዎች ሲሰጡ ደግሞ 56 ዓመት አልፏቸዋል። በእነዚህ ያህል ዓመት ጊዜ ውስጥ እንደዚህ አይነት ችግሮች ሳይፈጠሩ ቆይተዋል? ካለፈው ዓመት ጀምሮ ችግር ተከስቷል ከሆነ ይህን ችግር ሰዓቱ ሲስተሙን ማስተካከል አይቻልም ወይ? የኢንተርኔት ማቋረጡ በራሱ ዘላቂ መፍትሄ ላይሰጠን ትርጉም አልባ ነው። አንድ ከዛ አንጻር ነው የምንቃወሙ። ሁለተኛ ነገር የኢንተርኔት መዝጋቱ በራሱ በተማሪዎቻችን ስነ ልቦና ላይ የፈጠረውን ነገር መቅረፍ ይቻላል ወይ? ኢንተርኔት ሲዘጋ እኮ ፈተና ስለወጣ ነው እየተዘጋው ብሎ ነው ተማሪ የሚያስበው እንጂ ፈተና እንዳይወጣ ታስቦ ነው። ስለዚህ ኢንተርኔት ስለተዘጋ ፈተና አይወጣም ብሎ አያስብም። ስለዚህ በተማሪዎች ስነ ልቦና ላይ የፈጠረውን ችግር አስቦ ነው አላስወገደም። ስለዚህ መዝጋቱ አሁንም መፍትሄ ሊሆን አይችልም፣ ጥሩ አይደለም ነው። ከዛ ባለፈ በመንግስትና በህዝብ መካከል ያለው የመተማመን ስሜት አልጎዳውም ወይ? መንግስት በራሱ ስራና ስራ ሂደት ውስጥ ያለውን ችግር መቅረፍ ተስኖ አጠቃላይ ኢንተርኔት አገልግሎቱን ማቋረጥ እና በዛ መልኩ አቋራጭ መፍትሄ ለመስጠት መሞከሩ በራሱ መንግስት ስራውን በመስራት ሂደት ላይ ችግሮቹ በመቅረፍ ሂደት ላይ በህዝቡ ዘንድ ያለው እምነት እና ታማኝነት እጅግ አድርጎ ነው የጎዳው። ከዚህ ሁሉ አንጻር ስንመለከተው፣ በሀገር አቀፍ ደረጃ ስንመለከተው፣ ከግሌ ከራሴ መብት አንጻር፣ ሁለተኛ ከተቋማት አገልግሎት አሰጣጥ ጋር በተያያዘ ስንመለከተው ምንም ትርፍ የለውም፣ ጉዳት ብቻ ነው ያለው። ይሄ ሁሉ እንዳለ ሆኖ በዓለም ላይ የመጨረሻ ዝቅተኛ የኢንተርኔት አገልግሎት ባለበት አገር ሙሉ የኢንተርኔትን መቆጣጠር እችላለሁ የሚለውን የመንግስትን አቅም ይሄ ኔጌቲቭ የሆነ አቅም ከማሳየት በስተቀር ሌላ ምንም ፋይዳ ሊኖረው አይችልም። የኢንተርኔት አገልግሎት መሰረተ ልማትን ከማስፋፋት ይልቅ የኢንተርኔትን አገልግሎት ለመቆጣጠር የሚችል አዲስ ቴክኖሎጂ አምጥቼ እሱን ማሳየት እችላለሁ የሚለውን እጅግ በጣም ኋላ ቀር የሆነ አመለካከት ከማጋለጥ በዘለለ ምንም አይነት ፋይዳ የለውም።
ለማጠቃለያ አጠር አጠር ያለ ደቂቃ ለዳንኤል እና ለዘላለም ልስጥ። ዳንኤል፣ ወደፊት የኢንተርኔት መዘጋትም ካለ ወይም መንግስት ሊወስደው ይገባል ብለህ የምታስበው እርምጃ ካለ አንድ ላይ አጠቃልል።
እንግዲህ ኢንተርኔት አዲስ መድረክ ነው። አዲስ መድረክ አዲስ ፈተናም አዲስ እድሎችም ያሉት ነው። አዳዲስ እድሎችን አምጥቷል፣ አዳዲስ ፈተናዎችን አምጥቷል። ይህን በሚመጥን ሁኔታ በሚመጥን መልኩ እንዴት መያዝ እንዳለበት እንዴት መንቀሳቀስ እንዳለበት ነው መንግስት መዘጋጀት ያለበት እንጂ ያዝሮ ለጋዜጣ ወይም ደግሞ ለሌሎች በሌሎች መስኮች ድሮ ይደረግ የነበረውን ስልት ይዞ መጥቶ እዚህ መንገድ ሀገሪቱ እኔ ብዙ የሚያስኬድ አይመስለኝም። ወደ ተጨባጭ ስናመጣ ምን ማለት ነው? ኢንተርኔት መዝጋት መፍትሄ ሊሆን አይችልም። እንደ ሀገር ኢትዮጵያ ከምትፈልገው ከኮንፈረንስ ቱሪዝም፣ ዲፕሎማቲክ ካፒታል ከመሆን አንጻር ሁሉ ነው ችግር ያለበት። ዳንኤልን ወይም ደግሞ ስዩምን ይነካል ወይም እነሱ መፍትሄ ይነካል ብቻም አይደለም፣ ራሱ ለመንግስትም ራሱ ነው ችግር ይፈጥርበት። ይሄ ነገር ብዙ ያስኬደው። ስለዚህ ይህንን የሚመጥን የአሰራርና የአሳሰብ ብቃት ላይ ተገኝቶ ኢንተርኔቱን ለህዝብ አገልግሎት ለግለሰቦች ደስታ የሚሆን ለህዝብ ጥቅም እንዲውል የማድረግ ሁኔታ ላይ መገኘት ያለበት እንጂ ይህን ኋላ ቀር የሆነ የመዝጋት የመክፈት ጨዋታ ቢቀር ነው እንደ ሀገርም ብዙ የሚያስኬድ አይመስለኝም።
እሺ ዘላለም፣ እስቲ ሀሳብህን አጠቃልልን።
አመሰግናለሁ። ያው እንግዲህ በተደጋጋሚ የነበሩት የኢንተርኔት መዘጋቶች የሚያመለክቱን ነገር ምንድን ነው? አንደኛ አጠቃላይ አገሪቱ ስላለችበት ሁኔታ ላለፉት አንድ አመት ከስድስት ወር ለሚበልጥ ጊዜ ብዙ ተቃውሞ ነበረ። መንግስት ለዛ የሚወስደው ሜዥር ሰዎችን መግደል፣ ሰዎችን ቴክኖሎጂውን ማፈን ነገሮችን የሚያብሱ እንጂ ራሱን ወደ ውስጥ የማየት ነገር አይደለም። ኢንተርኔትን በተደጋጋሚ መዝጋት የዛው ኤክስቴንሽን ነው። ባለፈው አመት ፈተና የወጣበት ምክንያትም ፖለቲካዊ ምክንያት ነው። ለፖለቲካዊ ምክንያት መፍትሄ እንደ መስጠት አስቸኳይ ጊዜ አዋጅ አውጀሽ 30,000 ሰው የሚሆን አስረሽ እንደገና አሁንም ደግሞ ኢንተርኔት መዝጋት መንግስት ከትላንቱ አይማርም፣ አገሪቱንም በጣም ጧፍ ላይ ነው የሚከታት። ሌላው ሁለተኛው ይሄ አሁኑ የሚያሳየን ነገር ምንድን ነው? የሰብአዊ መብት ለሚባለው ነገር አጠቃላይ ያለውን እይታ ነው። መንግስት ኢንተርኔት እንዳልኩሽ የሰብአዊ መብት አካል ነው። መንግስት አባል የሆነባቸው ህጎች፣ ዓለም አቀፍ ህጎች አብሮ ያጸደቃቸው የሰብአዊ መብት ነው ብለው በየትኛውም ሁኔታ ሊቋረጥ አይገባም። በየትኛውም ሁኔታ ኮንቲኒስ በሆነ ሁኔታ ነው ኢንተርኔት መሰጠት ያለበት እያሉ መንግስትም እሺ ብሎ አብሮ እያጸደቀ ከዛ ደግሞ ቤት ሲመጣ ኢትዮጵያ ሲመጣ እንደገና መዝጋት ምንም አይገደውም እንደማለት ነው። ለእንደዚህ አይነት መብቶች ግድ አይሰጠውም እንደማለት ነው። አሁንም አልተከፈተም። ሶሻል ሚዲያዎች ስቲል እንደተዘጉ ናቸው፣ ፓርሻሊ ነው። መንግስትም ራሱን አላረመም። በዚህ ሁኔታ ነገሮች ይቀጥላሉ ብዬ አላስብም። መሻሻል ያለባቸው ብዙ ነገሮች አሉ ነው።
ስዩም ተሾመ ከአምቦ ዩኒቨርሲቲ ወሊሶ ካምፓስ፣ ዳንኤል ብርሃነ እንደዚሁም ደግሞ ዘላለም ክብረት ከኒውዮርክ ዩኒቨርሲቲ ሪሰርች ፌሎ እናመሰግናለን። መልካም
ቴንክዩ። በጣም
እሺ፣ መልካም
እሺ።
ቆንጆ የንግግር አጀንዳ፣ ቆንጆ ውይይት ነበረ ጽዮን ያነሳችሁት። አድማጮቻችንም በዚህ ጉዳይ ላይ እንድትሳተፉ እንጋብዛለን። ዝግጅቶቻችንን ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል።
በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ጽዮን ግርማና
ሶሎሞን አባተ ነን።
ቀጣዩ ዝግጅታችን ከጋበዝናችሁ የቴዲ አፍሮ ብራናይ ሙዚቃ ጋር ይገናኛል። ቴዲ አፍሮ ባለፈው ለአሜሪካ ድምጽ ቃለ ምልልስ በሰጠበት ወቅት ይሄንን ብራናይ የተሰኘውን ዘፈን ከሐዲስ ዓለማየሁ ፍቅር እስከ መቃብር መነሻ ሐሳቡን ወስዶ በአራት ደቂቃ አሳጥሮ እንደሰራው ገልጾልን ነበር።
ያንንም ያክል ታሪክ በአራት ደቂቃ
እንደሱ ብለን ነበር የጠየቅነውኛ።
አሁን ለሰብለ ወንጌልና ለበዛብህ ፈጣሪ አባት
ለሐዲስ ዓለማየሁ ደብረ ማርቆስ ከተማ ላይ ሐውልት ቆሟል። በወቅቱ ዜናውን አድርሰን የነበረ ቢሆንም በስነ ስርዓቱ ላይ ተገኝቶ የነበረው መለስካቸው አማሃ ተጨማሪ ያለው ከሰለሞን ጋር ተጫውቷል።
መለስካቸው እንደምን አመሸ?
እንደምን አመሸ ሰለሞን?
እግዚአብሔር ይመስገን ደህና ነኝ። የታላቁ ደራሲ የሐዲስ ዓለማየሁ ሐውልት ምረቃ ላይ ተገኝተህ ያቀረብከው ሪፖርት ነበረ እና ያን ጊዜ አጠር ያለች ዘገባ ነበር ለዕለቱ ያቀረብነውና ዘርዘር ያለውን ሁኔታ ደግሞ በሌላ ዝግጅት እንደምታቀርብ ቃል ገብተህ ነበር። የተለያየ ነው። አሁን እንግዲህ ያንን ቃልህን እንድትፈጽም ነው ወደ አንተ የተመለስኩትና እስቲ ምን ይመስል ነበር መለስካቸው? አጫውተኝ።
እንግዲህ በደብረ ማርቆስ ዩኒቨርሲቲ የሐዲስ ዓለማየሁ የባህል ጥናት ተቋም አምስተኛውን ዓመታዊ ጉባኤ ነበረ ያካሄደው በዛን ወቅት እና የዚህን ዓመት የተቋሙን ጉባኤ ልዩ የሚያደርጉት እንደኔ ከሆነ ሁለት አበይት ክንውኖች ነበሩ። አንዱ የአቶ ሐዲስ ዓለማየሁን ሐውልት በደብረ ማርቆስ ከተማ ዩኒቨርሲቲ አቁሞ ለከተማው አስተዳደር ማስረከቡ ሲሆን፣ ሁለተኛው ደግሞ ደራሲው በሕይወት እያሉ ሳያሳትሙት ትተውት ያለፉትን የግጥም መድብል አሳትሞ ለሕዝብ ማቅረቡ ነበረ። ሁለቱንም ክንውኖች ነው እንግዲህ ትልቅ አድርጌ ለማቅረብ የፈለግኩት የነበረው እና የሐዲስ ዓለማየሁ ሐውልት በደብረ ማርቆስ ከተማ የቆመው በተለምዶ ቅዳምን ገበያ ተብሎ የሚታወቅ አለ ከተማ ውስጥ እና በነሐስ የታነጸ የሐዲስ ዓለማየሁ ሐውልት በመጠኑ ትልቅ የሚባል ሐውልት ይመስለኛል። ሐዲስ ሙሉ ልብስ ለብሰው እዚያ ቅርጹ ላይ የሚታየው መጽሐፍ በግራ እጃቸው መጽሐፊያ በቀኝ እጃቸው ይዘው ካሉበት ወደ ምስራቅ ደቡብ አቅጣጫ ወደ ደብረ ማርቆስ ዩኒቨርሲቲ እንዲመለከቱ ተደርገዋል። በዚህ በቅርጹ እና ዩኒቨርሲቲው ይህን አቁሟል። በዕለቱ የዩኒቨርሲቲው ፕሬዚዳንት ዶክተር ጉስፌ ምትኩም ሐውልቱ የቆመለትን ዓላማ በተመረቀበት ዕለት አብራርተው ነበር።
ወጣቱ ትውልድ በተለይ አሁን እየመጣን ያለን ትውልድ ከእሳቸው ስራዎች እንድንማር እሳቸው ለሀገር ያበረከቱትን ነገር እንድናውቀው የእሳቸውን ማንነት የእሳቸውን ሞራል የእሳቸውን ተነሳሽነት ወስደን ደግሞ ለሀገራችን ሁላችንም እንድንነሳሳ እንደእሳቸው እንኳን ባይሆን በምንችለው አቅም ለዚች ሀገር እንድንሰራ ለማድረግ ነው ደብረ ማርቆስ ዩኒቨርሲቲ ይህንን ሐውልት እዚህ ያቆመው።
መለስካቸው፣ ምንድን ነው ለመሆኑ ወጣቱ ትውልድ ወይም ትውልድ በአጠቃላይ ከአቶ ሐዲስ ሊወስድ የሚችለው ሊማር የሚችለው ነገር የተባለው በዚህ መድረክ ላይ? እንደውም
ባይገርም ከዚህ ከምርቃቱ በፊት በአዳራሽ በተደረገ ስብሰባ በጉባኤው ላይ አንዱ ዋና ክንውን ሆኖ የቀረበው በሕይወት ዘመናቸው ሳይታተም የቆየውን የግጥም ድርሰቶቻቸውን በአንድ መድብል አቅርበው ዩኒቨርሲቲው ጥበበ ቃል የሚባለው ጊዜ ስነ ጽሁፍ የምንለዋለን ትልቅ ታዋቂ የሆኑ ዶክተር ታዬ አሰፋ እንዲሁም በጣም የታወቁ አርታዒ ናቸው በእሳቸው ተዘጋጅቶ በዩኒቨርሲቲው አነሳሽነት ማለት ነው ታትሟል እና እዚህ ሲያስተዋውቁ ዶክተር ታዬ ማለት ነው ይሄ መድብል የአቶ ሐዲስ ዓለማየሁን ማንነት ጭምር የአቶ ሐዲስ ዓለማየሁ ስራዎች የአቶ ሐዲስ ዓለማየሁ የተለያዩ ባህሪያት በእርግጥም ስራዎቻቸው ዘመን ተሻጋሪ እንደሆኑ እየተናገሩበት ሲያስተዋውቁ መጽሐፉን ነበረና ዶክተር ታዬ አሰፋ የሚሉትን ይነስማስቲ።
የሀገር ደህንነት የሰዎች መብት እጅግ በጣም የሚያሳስባቸው ደራሲ ናቸው።
ደስታቸው ስነ ጽሁፍ ማለት ቁም ነገር ማስተላለፍ ቁም ነገሩ ደግሞ የሰው ልጅን ደህንነት የሚመለከት እርግጥ ነው አንዳንድ ጊዜ ፍልስፍናዊ ነው ስለ ውልደት ስለ ሞት ስለ እርጅና ስለ ሽበት እንደዚህ የመሳሰሉ ነገሮችንም ያነሳል በአብዛኛው የሚመለከታቸው የሚያነሷቸው ጭብጦች በልቦለዶቻቸውን ከታየ የልብ ወለዳዊ በሆኑት ስራዎች ለምሳሌ ኢትዮጵያ ምን አይነት አስተዳደር ያስፈልጋታል ስለ ትምህርት ቤት ትዝታም በሚለው የትውስታ መጽሐፋቸው ውስጥ እንደሚያመስሉ ስለ ፍትሐዊነትና አምባገነናዊነት ስለ ሀገር ፍቅርና ራስ ወዳድነት ስለ ሃይማኖተኛነትና አስመሳይነት ስለ እርጅናና ወጣትነት ስለ አርቆ አስተዋይነትና ግብዝነት ስለ ተጋዳሊነትና አቤን ብሎ ተቀባይነትን አጠቃላይ በየትኛውም ሁተትና ቅርጽ በሚሆን ዘመን የሰው ልጆች ስለሚያሳስቡ ባህሪያቶች፣ እሴቶች፣ ሁኔታዎች የሚዳስሱ ናቸው።
መለስካቸው፣ የሐዲስ ዓለማየሁ ስራዎች እንግዲህ በሌላ ዘመን የተጻፉ ስለ ሌላ ዘመን የሚናገሩ ናቸው እና ቅድም የተናገርከው አንድ ሐሳብ ነበር ዶክተር ታዬ ካነሷቸው ውስጥ ዘመን ተሻጋሪነታቸውን አስመልክቶ። ስለዚህ ስለውይይት የቀረበው ምንድን ነበር?
ዘመን ተሻጋሪነታቸውን የሚያሳዩ ብዙ ከስራዎቻቸው የተጠቀሱ ነገሮች ነበሩ። ስለዚህም ቢሆን ዶክተር ታዬ በጣም በስፋት የተናገሩት ነገር አለ። ዘመን የማይገድባቸው፣ ትውልድ የማይገድባቸው፣ ከትውልድ ትውልድ የሚተላለፍ ኃይል ያለው ስራ እንደሰሩ በስፋት የገለጹት ተፈታየ ናቸው። በተለያዩ ምሳሌዎች
አቶ አዲስ የሚያነሷቸው ጭብጦች መነሻቸው አንድ ዘመን ሊሆን ቢችልም እንኳን ሁሉንም የሚያነሳ የሰው ልጅ ባጠቃላይ የሚመለከት በዘመን በድንበር የሚከተሙ አይደለም። ተረት ተረት ብለውም ይጻፉ ወይም በልብ ወለድ መልክ ይጻፉ ወይም ደግሞ በግጥም መልክ ይጻፉ የሚያነሷቸው ቁም ነገሮች በዘመን የሚከተሙ አይደለም። በወሰን በህብረተሰብ በሀገር የሚገለጡ አይነት እሳቸው የተቆጠቁጡበት የስነጽሁ ዘርፍም እንዲህ በዘመንና በጊዜ የሚገደብ አይነት አለ አነፈው ያሏቸውም ወይም ያለፉበት ያለች
መለስካቸው። አቶ ሐዲስ ዓለማየሁ እንደዚያ ገናና ደራሲ የመሆናቸውን ያህል በዲፕሎማሲውም በኩል ደግሞ ጉልህ ስራዎች እንደነበሩ አጫውተኝ ነበርና አንዱም በተባበሩት መንግስታት ድርጅት መድረክ ላይ ዛሬ ትልቅ የመነጋገሪያ አጀንዳ የሆነ ጉዳይ ነው ለመላው ዓለምና እስቲ ስለሱም የተነሳውን ነገር አጫውተኝ።
ይህንን ነገር በይፋ አጥርተው የተናገሩት በወቅቱ መድረኩ ላይ ዶክተር ታዬ አሰፋን ሲያስተዋውቁ የነበሩት በኢትዮጵያችን በተለይ በአማርኛ ስነ ጽሁፍ በሂስ አቅራቢነታቸው በእጅጉ የሚታወቁ ለአያሌ አመታትም በዚህ ጉዳይ ብዙ ስራ የሰሩና ያሳዩ አቶ አስፋው ዳምጤ ነበሩ። አቶ አስፋው ዳምጤ አስቀድሞ ስለ አቶ ሐዲስ ዓለማየሁ ሁለት ጉዳዮችን መዘንጋት የለብንም ብለው አንዱን ያነሱት በተባበሩት መንግስታት ድርጅት ከ1949 በእኛ አቆጣጠር ማለት ነው ከ1953 ዓመተ ምህረት በተባበሩት መንግስታት ድርጅት በነበሩበት ጊዜ ለመጀመሪያ ጊዜ በተለይም እሳቸው በጦርነቱ በተለይ በኢትዮጵያ እና በኢጣሊያ ፋሽስት መካከል በተደረገው ጦርነት ተሳታፊ ስለነበሩ እነዚህ ዘመናዊ ጅምላ ጨራሽ መሳሪያዎች የሚባሉት የኒኩሌርን ጨምሮ ነው እሳቸው በኋላ ያነሱት። ግን እዚህ እሳቸው ያዩት በመርዝ ጢስ ወይም በመርዝ ጋዝ እንዴት ኢትዮጵያውያን እንዳለቁ በአይናቸው ያዩት ጉዳይ ስለነበረ ይቆረቁራቸው ስለነበረ በዚህ መድረክ ለመጀመሪያ ጊዜ ጅምላ ጨራሽ መሳሪያዎች የኒውክሌር መሳሪያዎችን ጨምሮ የሚያመርቱም ሆነ በተግባር ላይ የሚኖሩት ወንጀለኞች መሆን አለባቸው የሚል እንደውም ኢትዮ ሪዞሉሽን የሚል ስያሜ በወቅቱ የተሰጠው ለመጀመሪያ ጊዜ አቅርበው ነበር።
አቶ አስፋውን አነጋግረሃቸው ነበር አንተ? ስለዚህ ጉዳይ ራሳቸው ጽፈው ነበር እንዴ? አቶ ሐዲስ
ጽፎ አያውቁም። ይህንን የሰሙት ወይም ይህንን ያገኙት ራሳቸው አቶ አስፋው ለኔ እንደነገሩኝ ከሆነ አቶ ሐዲስ ህይወት ዘመናቸው እያሉ ትልቅነታቸውን የሚያውቁ በእውነት ከብዙ ትላልቅ የኢትዮጵያ ሊቃውንትም ሆነ ዲፕሎማቶችም የስነ ጽሁፍ ሰዎችም በከፍተኛ ደረጃ ተቀባይነት ያላቸው ሰው ነበሩ። ይሁንና ስለ ራሳቸው በጣም ትልቅ አድርገው ራሳቸውን አግዝፎ ተናግረው አያውቁም። እንዲያውም በጣም በትህትና ነው ሁሉን ነገር የሚሰሩት እና ብዙ ሰዎች ለምንድን ነው የራስዎን ታሪክ የማይጽፉት እያሉ ይጠይቋቸው እንደነበረ እሳቸው ብዙ ጊዜ እንደዚህ እንደማይፈልጉ እና እንደዚህ ያለ እኮ የራሱን ህይወት የሚጽፍ ታሪክ የሚጽፍ ሰው ትልቅ ስራ ያከናወነ
የሆነ መሆን አለበት ብለው ነግረውኛል ብለው ነበር። ለነገሩ በነገር ላይ ይሄንን የኢትዮጵያን ሪዞሉሽን ቅድም ያልኩን ኢትዮጵያ የውሳኔ ሐሳብ የሚለውን ነገር ታሪክ ለማን ነው መጀመሪያ የተናገሩት? እንደሰማሁት ከሆነም እንዳየሁትም ከሆነ አሁን መጨረሻ ላይ አንድ ስለ ኢትዮጵያ ደራሲያን አጫጭር የህይወት ታሪክ የጻፈ ካልተሳሳትኩም የኖርዌይ ተወላጅ ነው ብላክ ላይንስ በሚል ርዕስ ሬዶልፍ ወልቨር የተባለ ሰውዬ ጽፎ ነበርና የእሳቸውም አለ ሳናግራቸው ይሄን ነገር ነግረው የነበረ ብሎ እሱም ተናግሯል። በነገር ላይ ይሄን ምስቲ በተመለከተ ያለውን ከሳቸው ካቶ አስፋው እንስማ።
መጨረሻ ላይ እኔ ይሄን አሁን አንተ የምትለውን ብጽፍ ደስ የሚለኝ ወይም የማይከብደኝ ይሆን የነበረው የኢትዮጵያ ቋሚ መልእክተኛ ሆኜ ኒውዮርክ ሳለሁ አንድ የውሳኔ ሐሳብ ሬዞሉሽን ጅምላ ጨራሽ መሳሪያ ማምረት ወንጀል ነው በሰው ልጅ ላይ በሰው ዘር ላይ እና ይሄንንም የሚያመርቱ ወንጀለኞች ናቸው የሚል መንፈስ እና ቁም ነገር የያዘ ነበር።
እና መለስካቸው ይሁን እንጂ ያ የውሳኔ ሐሳብ በተባበሩት መንግስታት ድርጅት ፊት ቀርቦ ውሳኔ አላገኘም። ለምን እንደሆነ ይታወቃል?
ትክክል አላገኘም። የዛን ጊዜ ይህን ሐሳብ ሲያቀርቡ አቶ አዲስ አለማየሁ አቶ አስፋው እንደነገሩኝም በኋላ ቅድም እንዳልኩህ ከዚህ መጽሐፍ እንዳገኘሁት ከሆነ ከኢትዮጵያ መንግስት ተቀባይነት አላገኘም ነበር። ለምንድን ነው? የዚህን መሳሪያ የሚሰሩ የነበሩ ታላላቅ መንግስታት እንግሊዝ፣ አሜሪካ፣ ፈረንሳይ የመሳሰሉት የምዕራብ ታላላቅ መንግስታት እንዴት ወዳጃችን መልክተኛ እንደዚህ ያሳልፋል ብለው በሌላ በኩል በሌላ አቅጣጫ ለጃንሆይ ጉዳዩ ቀርቦ እሳቸውም ተጠርተው ወደ አዲስ አበባ እንድታነሳ ይባላሉ። አይ እኔማ አንድ ጊዜ ሀሳቡን አቅርቤያለሁ፣ ይህን ሊያነሳ የሚችል ያው ከኔ በላይ ያለ ነው፣ የውጭ ጉዳይ ሚኒስትሩ ያንሱት ብለው ወይም እምቢ አይባልም መቼም ለንጉስ እንደምታውቀው ይህን ሀሳብ ያቀርባሉ። እና በዚያ ምክንያት ቆይቶ ያም ሆነ ይህ መጨረሻም ላይ ለምን እንዳልጸደቀ አቶ አስፋው ዳምጤ በወቅቱም ተናግረዋል።
ለማንኛውም ነገሩ ሲቋጭ አንግሊዙ ሲሄዱ የአቶ አዲስ ሀሳብ እንዲቀርብ በኢትዮጵያ መንግስት በኩል ድጋፍ እንዲቀርባል። ውሳኔ ሀሳቡ አልፎ በተባበሩት መንግስታት መዝገብ ላይ የሚገኝ እንደሆነ ነው ያለኝ ግንዛቤ። ነገሩ ግን ውሳኔ ሀሳቡ የሚጠይቀው ኮንቬንሽን እንዳይካሄድ ሀያላን መንግስታት ስለዘጎታ ነው እንጂ ዛሬ ስለ ኒውክሌር መሳሪያ ስሩ አይስሩ የሚለው አይነት ብጭ ሁሉ አስቀድሙም በኢትዮጵያ ወኪል አዲስ አለማየሁ የቀረበ ነበር ማለት ነው። በጣም አመሰግነው።
እንግዲህ መለስካቸው፣ እነዚህ እንቅስቃሴዎች ከስነ ጽሁፍ ስራዎቻቸው ከአዲስ አለማየሁ የስነ ጽሁፍ ህይወት ወጣ ብለው ያሉ ናቸው። በእርግጥ በጣም ትልቅ ነጥብ፣ ግዙፍ ጉዳይ ማለት ይቻላል። ቢሆንም አንድ አፍታ እስቲ ወደ አዳራሹ ደግሞ ልመልስህና አዲስ አለማየሁ በህይወት ዘመናቸው ሳሉ ያላሳተሟቸው ግጥሞቻቸው መድብል ዶክተር ታየ አሰፋ ሲያቀርቡ ይናገሩባቸው የነበሩ ግጥሞች አሉ። የነሱስ አያያዝ የነሱ ግምገማ ምን ይመስል ነበር? በአዳራሽ ውስጥ
ዶክተር ታዬ በጣም በጥሩ ሁኔታ ተንትነው ነበር ያቀረቡት። ያው እሳቸው እንዳሉት ይሄ መጽሐፉን ለማስተዋወቅ ነው እንጂ ትንታኔ አይደለም ብለው ነው እሳቸው ያቀረቡት። እና በጣም በጥሩ ሁኔታ የተለያዩ የእሳቸውን ችሎታና የእሳቸውን ስሜትም ጭምር የሚያመለክቱ ነገሮች ነበር። አሁን ለምሳሌ ታዬ ካቀረቧቸው አንዱ የመጽሐፉ ይዘት ወይንም በመጽሐፉ ከሚገኙ ግጥሞች አንዱ አንጓ መርተው አንድ ሰው በእድሜው የተለያዩ ስሜቶች እንደሚሰሙት እንዴት አድርገው እሳቸው ደግሞ እንደሚያቀርቡት የእድሜ ሩጫ በሰየሙት አንድ ድርሰታቸው ውስጥ ቀንጭበው ከዚያ ዶክተር ታዬ ያቀረቡት ነገር ነበረ።
ምሳሌ የእድሜ ሩጫ ብትወስዱ ትምህርታ ለሆና ትረካም ነገር ያለበት ግጥም ነው። ላይ ላዩን ስለ ጀንበር መውጣትና መፍለቅ የሚናገር ይመስላል። ዘለቅ ብለው ሲያወት ግን የሚነሱት ነገሮች ስታመት ስትመለከቱ ጀንበር ትምህርታዊ ሲምቦሊክ የሆነ ሚና ይዛ እናገኘታለን። የቀላና የደስታ ጽዋ ሆና ትቀርባለች። የጀንበር መውጣት ውልደትን፣ እድገትን፣ የኑሮ መደላደልን፣ የጀንበር መጠቅ ደግሞ የእድሜን መግነፍ፣ የሞትንም መጋረብ ገላጭ ሆኖ ይቀርባል። በዚያ ውስጥ እና ነገሮች ተደላክለውለት ህይወቱን በማጣጣም ላይ ያለ ሰው ሳያስበው ጊዜው ከንፏል። ጀንበር በፈጠረሽ ልብሽ መኖር ይወቅ ኮምፕሌክስ በቅኝ የጀመርኩት እስኪያልቅ በማለት ይማጸል። ነገር ግን ሁሉም ኑሮ አይቀርም፣ ሁሉም ደስታና ፍስሐ ይሆንለት ሰዋይ ወል በተለያየ ምክንያቶች እና ህይወት ስቃይ ምሬት ይሆነችባቸው ደግሞ ከማጥኖ የተለየ አይደለም። በዚህ በጀንበር ላይ ግን ተቻጥሎ ማለፍ ካስፈለገሽ ደግሞ ማለፍ ትችያለሽ። የሚሰጋይ ታሞ ማለፍ ትችያለሽ። ወደው ለፈጠንዱ ወደ የባሳቸው ነው ለማለት ተራሽው ከመራራ ህይወት ሞቶ መተናገልሽ የሚል አይነት መልእክት አስተላልፈዋል። ትካዜ በሚለው ግን ይኸው ከሞከረ ያለው ጭብ ይመስላል። ነገን አልጠብቅም ምን ጠቅሞኝ ለምን ይሄ ነገ እስኪመጣማ ይታለሁኝ ይሄ በህይወት ከልጄ ግፉዬበት ኖረው ህይወት ታያለው እጅና ቤታ ሲሆን ይላል። እንደምታስታውሱት አቶ አዲስ አቶመቶን አላስታውሰም እንጂ ከተወሰነ ዓመት በኋላ ከቤት መንቀሳቀስ የማይችልበት ሁኔታ ተፈጥሮ ስለነበረ በዚያ ወቅት የተጻፈ ይመስለኛል።
ይኸውልህ እንግዲህ ይሄ ነው እና ዶክተር ታዬም እንዳቀረቡት የአቶ አዲስ የጽሁፍ ምርት አንድ ወገን ወይንም አንድ አቅጣጫ ወይንም አንድ ዘርፍ ላይ ያተኮረ ብቻ አይደለም። የተለያየ ነገር ነበረ። ማህበራዊ ሂስም አቅራቢ ነበሩ አቶ አዲስ። በጣም በሚቆጠቁትና አጥንት ዘልቆ በሚገባ አጻጻፍ ስልታቸው እየታወቁ ነበር። በየትኛውም በዝሩም ሆነ ማለት በስድር አጻጻፍም ሆነ አስደጋየ ነው። በግጥም ድርሰታቸው አሳይተዋል ይህን ችሎታቸው። አንድ ውሻ ነበረች የምትል ለዚህ እንደ ምሳሌ አድርገው ዶክተር ታዬ አስፋ ተፈው ነበር። እስቲ እሱን እንስማ።
ይቀጥላል። በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያንን ያቀፈው ሙሉ ፎረም በየዓመቱ የሚያዘጋጀውን ውይይት ትናንትም አካሂዷል። ከአዘጋጆቹ አንዱ የሆኑትን የሕግ ባለሙያውን ዶክተር ፍጹም አቻሜለህን አነጋግሬ ነበር። ሙሉ ፎረምና አነሳሱን ያስታውሱናል።
ይህ የሙሉ ፎረም የሚባለው እንቅስቃሴ ፎረም ከተጀመረ 5 ዓመት ሆነው። 5 ዓመት የሆነውም ሙልጌታ ኃይሉ ያለፈበትን ዓመት በማስታወስ ነው እና ሙልጌታ ኃይሉ እዚህ በአሜሪካን ሀገር እንደምገምተው ወደ 40 ዓመት ያህል የኖረ እዚህ ሀገር ዩኒቨርሲቲውን ጨርሶ እዚህ ሀገር በስራ ላይ የተሰማራ ለሀገሩ ብዙ የታገለ ከዛም በተረፈ ቅን የሆነ ጨዋ የሆነ የተለያዩ ሀሳቦችን የሚያስተናግድ ግለሰብ ነበረ እና የዛሬ 5 ዓመት ከዚህ ዓለም በሞት ተለየ። በሜሶን ፓርቲ አባልነቱ ቢንቀሳቀስም ከዛ ውጪ ሙልጌታ በዚህ በአሜሪካ በአካባቢያችን የሚታወቀው የተለያዩ ሀሳቦችን በማስተናገድ ጨዋ በሆነ መንገድ በማዳመጥ ከስብዕናዎቹ ደግሞ አንዱ በጣም ሩህሩህ ደግ የነበረ ሰው ነበር እና የእሱን ህልፈተ ሞት ያሳሰበን እንዴት አድርገን የሙልጌታን ሌጋሲ እንቀጥል የሚል ጓደኞቹና ወዳጆቹ ያቋቋሙት ፎሩም ነው እና ይህ ፎሩም በየዓመቱ ስብሰባ ያደርጋል። የተለያዩ ሰዎችን የተለያዩ ሀሳቦችን የተለያዩ ቲሞችን አቅርቦ ያወያያል። የተለያዩ ሰዎችን አሳሰብ ያስተናግዳል። ከኛ ጋር አብረው የሚሰሩ የሙልጌታ ወዳጆች አሉ። ቤተሰቡም ይሳተፋል። በዚህ ጉዳይ ላይ ይመጣሉ። እነሱም ንግግር ያደርጋሉ፣ ጥያቄ ይጠይቃሉ።
ምንድን ነበር ዶክተር ፍጹም የዘንድሮ መነጋገሪያችሁ ዋና አጀንዳ ዋና ሀሳብ ወይም ቅድም እንደገለጹልኝ ቲም?
የዘንድሮ እንግዲህ ከዛሬ በኢትዮጵያ የተደረጉ እንቅስቃሴዎች ምንድን ነው፣ የወደፊት አቅጣጫ ቀጣይነት ያለው ዘላቂ መፍትሄ እንዴት እንፈልግ ነው ማለት እንግዲህ። ኢትዮጵያ ውስጥ የተለያዩ የሚንቀሳቀሱ ድርጅቶች አሉ፣ የተለያዩ እንቅስቃሴዎች አሉ። በ60ዎቹ የተማሪዎች እንቅስቃሴ ነበረ። ያ እንቅስቃሴ በጥቂት ወታደሮች ተነጠቀ። ከዛ በኋላ ያ የወታደሩ መንግስት የማይደግፉ ኃይሎች ነበሩ። የነሱ መንግስቱ ጋር የማመፅ መንግስትን አለመቀበል በሌሎች የብሔር ኃይሎች ተወሰደ። እንደገና በ2005 ትልቅ ህዝባዊ እንቅስቃሴ ነበረ። ያከሸፈ የወያኔ ኢህአዴግ መንግስት ቀጠለ። አሁንም አምና በአማርኛ ተናጋሪው የሚኖርበት አካባቢ ኦሮምኛ የሚነገርበት አካባቢ እንቅስቃሴ ነበር፣ ከባድ እንቅስቃሴ ነበረ። እንደገና ያም ከሸፈ ይመስላል፣ መንግስት ተጠናከረ። እና እንደዚህ የሚሆንበት ምክንያት ምንድን ነው? ምን መደረግ አለበት? ምንስ ላይ ነው ስህተቱ የሚለውን ነገር ለመወያየት ነበረ ዘንድሮ ያደረግነው።
ይህንን ፎረም ወይም ይህንን መድረክ እናንተ ስታካሄዱ በየአመቱ እየተሰበሰባችሁ እየተነጋገራችሁ ተበትናችሁ እንደገና በሚቀጥለው አመት ነው የምትገናኙት ወይስ ለተግባር የምታደርጉት እንቅስቃሴ አለ? በአመት ውስጥ የምትሰሩት ሌላ ስራ አለ?
እኛ ሁላችንም የራሳችን ኑሮና ስራ ያለን ሰዎች ነን። ግን በየሁለት ሳምንቱ እየተገናኘን እንወያያለን። ባለፈው አመት ያደረግነው ነገር እንዴት ነበረ? ውጤቱ እንዴት ነበረ? በዚህ ሳምንት ምንድነው ማቅረብ ያለብን? ምን አይነት ርዕሶች መምረጥ አለብን? እነማን መጋበዝ አለብን? የት ነው ማድረግ ያለብን? መቼ ነው ማድረግ ያለብን? የሚለውን በየሁለት ሳምንቱ እየተገናኘን እንወያያለን። ከዛ ጊዜን መርጣለን፣ ተናጋሪዎችን መርጣለን፣ ርዕስን መርጣለን። ከዛ በኋላ እንግዲህ ተናጋሪዎችን እንጠራለን። በዚህ አንድ አመት በክፍተቱ መሃል እንደዚህ አይነት እንቅስቃሴዎች እናደርጋለን።
በዘንድሮ አመት ስንት ሰው ተገኘ? ዛሬ ባካሄዳችሁት ስብሰባ ውይይት?
ውይይቱ ያው ዘግይቶ ነው የጀመረው። እስከ 7 ድረስ ቀጠለ። እርግጥ ከዋንጌል ጀምሮ ነበረ።
ከምሽቱ አንድ ሰዓት ድረስ ማለት ነው።
እዚያው እንደተለመደ የኛ ሰው አርፍዶ ነው የሚመጣው። በዛ ምክንያት አርፍደን የጀመርነው።
ምናልባት አንድ ቀን ይህንንም ጉዳይ ቲም ወይም ዋና መነጋገሪያ አጀንዳ ልታደርጉ ይችላል።
መሆን ይኖርበት ይሆናል። እየጠበቅነውን ያህል ሰው አላገኘንም ዘንድሮ። ምክንያቱን አላውቀውም።
ከፖለቲካ ድርጅቶች ጋር ትገናኛላችሁ? በየትኛውም ወገን ካሉ?
እኛ ከማንኛውም የፖለቲካ ድርጅት ነጻ አይሆንም። የራሳችን አስተሳሰብ ያለን ሰዎች ነን። እርግጥ በተናጋሪ ደረጃ የጠራናቸው ሰዎች ነበሩ። አሁን በስር ላይ የሚገኙት ፕሮፌሰር መረራ ጉዲና በአንድ ወቅት ተናጋሪ ነበሩ። ዛሬም አሁን ከተናጋሪዎች መሀል ርዕዮት አለሙ ቀርባ ነበር። አሁን እንደሚታወቀው የግንቦት 7 አባል ናት። ከዛ ውጭ ግን ይሄ ነው ብለን የማን ፖለቲካ ድርጅት አንጋብዝም፣ ወይንም የፖለቲካ ድርጅቶችን ብቻ አንጋብዝም። እኛ የእኛ መድረክ ነጻ ነው። የእኛ መድረክ ሁሉንም ድርጅት ሁሉንም ሰው ሁሉም ኢትዮጵያ እንዲመጣ ሀሳቡን እንዲገልጽ ክፍት መድረክ ነው። ፎርማሊ ሬጅስተር ሊሆን አይደለንም። እወቁንም እንዲህ እንዲነን ብለን ለእውቅና ለሌሎችም ድርጅቶች አልጻፍም። ግን በእንደዚህ አይነት ፎርማሊ የተደራጀን አይደለንም ማለት ነው።
ዶክተር ፍጹም ስለ ራስዎ ደግሞ ልጠይቅዎት እስቲ ይንገሩኝ ትንሽ። ምንድን ነው ስራው? ሙያው የት ነው የሚገኙት?
እኔ ጠበቃ ነኝ። አሜሪካን ሀገር በቨርጂኒያ እና በዋሽንግተን ዲሲ አጀማመሬ ትምህርት ቤት እንደጨረስኩ የሰብአዊ መብት ድርጅቶች ውስጥ ነበር የምሰራው። አሁን ግን ሳይታሰብ የግል ጠበቃ ሆኜ ቀርቻለሁ በዚያ አካባቢ።
የዚህ አካባቢ የግል ጠበቃ ደግሞ ዋዛ አይደለም። ዶክተር ፍጹም አቻም የለህ እንግዲህ ለሰጡኝ ማብራሪያ እጅግ በጣም አመሰግናለሁኝ። ደህና እምሽው።
እኔም ለድሉ አመሰግናለሁ። በአዘጋጆቹ ስም ደህና
እንግዲህ ዝግጅታችን ወደ መጠናቀቁ ነው። ጽዮን አሁን ለስንብት ያህል እስቲ ወደ አንቺ ደግሞ ልመለስና ምን ይዘን ይሆን ለመውጫ?
ወደ መጠናቀቁ ነው። ተጠናቋል።
መሰናበቻ እንበል።
አዎ። ነገር ግን እስከ ማጠቃለያው ከዚህ ሙዚቃ ጋር እንተዋችሁ። ጌትሽ ማሞ አሁን ደግሞ ተቀበል ሁለት ብሎ እንከባበር የሚል ዘፈን ለቋል። እስቲ ከሱ ጋር እንተዋችሁ።
እንከባበር
አለኝ አሁንት መታለኝ ሰሚ ባገኝ አለኝ አሁንቱን ታለኝ ሰሚ ባገኝ ከፍተሽ ያጣሁት የጎደለኝ ብዙ ነገር አለኝ አለኝ አሁንቱን ታለኝ ሰሚ ባገኝ አለኝ አሁንቱን ታለኝ ሰሚ ባገኝ ከፍተሽ ያጣሁት የጎደለኝ ብዙ ነገር አለኝ ሰሚ
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ።
ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን።
አብረናችሁ የቆየነው ጽዮን ግርማና
እኔም ሶሎሞን አባተ ነን። ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም፣ በደህና ነው።
This program has come to you from the Voice of America, Washington.